ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
እንደምናመሻችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ለመስተንግዶ ጽዮን ግርማ ከጎኔ ጋቢና ትገኛለች።
መስታወት እንኳን ደህና መጣች። ሰሞኑን አልነበርሽም። አድማጮች እንዴት እንደምናመሻችሁ። በዛሬው የጋቢና ጉዟችን ጠቅላይ ሚኒስትር ኃይለማርያም ደሳለኝና ሶስቱ ሌሎች የፖለቲካ ፓርቲዎች ኢህአዴግን የሚመሩት ማለት ነው በጋራ ዛሬ በሰጡት መግለጫ በኢትዮጵያ የሚገኙ የፖለቲካ እስረኞች እንዲፈቱና ማዕከላዊ እስር ቤትም እንዲዘጋ መወሰናቸው ተዘግቧል።
በሌላ በኩል ውሳኔው ጥሩ ቢሆንም ሁሉም የፖለቲካ እስረኞች በመፍታት በአስቸኳይ ተግባራዊ ሊደረግ ይገባል የሚሉም አሉ።
ሁሉንም ካላካተተ አሁንም ጎደሎ ስለሆነ ተራ የማታለል ተግባር ነው የሚሆነው ማለት ነው።
ሁለት ጊዜ ታስሮ የተፈታው የኢንተርኔት ጸሐፊ በፈቃዱ ኃይሉን ነበር የሰማችሁት።
መኖር አለመኖራቸው ነው ማረጋገጥ ያለበት እንጂ ከአሁን በኋላ ማዕከላዊ የሚፈጸሙ ወንጀሎች፣ የሰብአዊ ድርጅቶች በዜጎች ላይ የሚፈጸሙ ጭካኔዎች ናቸው እንጂ የቤቱ ጉዳይ አይደለም።
የህዝቡ ጥያቄ ነው ያቀረቡት። ህዝቡ ነው የፖለቲካ መብቱን ነጻነቱን ፍትህ ያጣው። ህዝቡ ነው የታሰረው። ህዝቡ ነው መፈታት ያለበት።
መጀመሪያ የሰማችሁት የነገረ ኢትዮጵያ ጋዜጣ አዘጋጅ ጌታቸው ሽፈራውን ሲሆን ተከትሎ ደግሞ የዩኒቨርሲቲ መምህሩና የኢንተርኔት አምደኛው ስዩም ተሾመን ነበር።
ኢንተርኔት የታሰሩት ማዕከላዊ ብቻ አይደለም፣ ሌሎች የታወቁም ያልታወቁም እስር ቦታዎች አሉ። ኢትዮጵያ ውስጥ የፖለቲካ የሚታሰሩባቸው የሚፈጸሙባቸው ቦታዎች እነሱም እንዲዘጉ እንፈልጋለን።
አቶ ፍስሐ ተክሌ የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብት አጥኚ ናቸው። ሁሉንም በዘገባችን ታገኙታላችሁ።
በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት 19ኛ ወንጀል ችሎት በኦሮሞ ፌዴራሊስት ኮንግረስ ሊቀመንበር በዶክተር መረራ ጉዲናና በአቃቤ ሕግ መካከል ባለው ክርክር ጉዳይ ብይን ለመስጠት ቀጠሮ ይዟል። ዝርዝራለን።
ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል ካለፈው ሳምንት አርብ ጀምሮ በውጭ ሀገሮች የሚኖሩ ኢትዮጵያውያን የውጭ ምንዛሬ ወደ ኢትዮጵያ እንዳይልኩ የተአቅቦ ጥሪ አቅርቧል።
ይሄ መረጃ ወይም ቅስቀሳው ወይም ዘመቻው ለሁሉም ኢትዮጵያዊ፣ በውጭ ለሚኖረው ኢትዮጵያዊ እንዲዳረስ ነው የምንፈልገው። ነገር ግን ከግብ አኳያ ወደ ኢትዮጵያ ወይም ደግሞ ወደ አገዛዙ የባንክ ሲስተም ይሄዳል ብለን የምንለውን ገንዘብ ከ20 እስከ 25 በመቶ ለመቀነስ ነው እቅዳችን።
አቶ ፋሲካ ጌታነህ የቀረበውን ጥሪ ለማብራራት ይዘናቸዋል።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉት ዜናዎች ተመልሰን መጥተናል። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ትላንት ረቡዕ በሰጡት ጋዜጣዊ መግለጫ የዲሞክራሲያዊ ምህዳሩን ለሁሉም ሰፊ ለማድረግ ባሉት ጥረቶች ምክንያት የፖለቲካ እስረኞች እንደሚፈቱ አስታውቀዋል። ኢትዮጵያ ተቃዋሚዎችን በማፈንና በማዕከላዊ እስር ቤት በማስገባት ማሰቃየትን ጀምሮ በሰብአዊ መብቶች ረገጣ እንደምትከስ ይታወቃል። መንግስት ዛሬ በሰጠው በዚህ ያልተጠበቀ መግለጫ አቶ ኃይለማርያም እንደተናገሩት ቀደም ሲል ወንጀለኞች ተብለው ፍርድ በመጠባበቅ ላይ የነበሩ እስረኞች ክሳቸው ውድቅ ማድረግ ይሆናል። ማዕከላዊ የተባለው ዘግናኙ የአዲስ አበባው እስር ቤት ወደ ሙዚየም እንደሚለወጥ የተናገሩት አቶ ኃይለማርያም ክስ የሚጠብቃቸውና ቀድሞውንም ወህኒ የሚገኙ የፖለቲካ እስረኞች እንደሚፈቱም ገልጸዋል። የሰብአዊ መብት ተከራካሪው ሂዩማን ራይትስ ዎች እስረኞች ላይ ህገወጥ ምርመራ፣ ሰቆቃም ጭምር ይፈጸምበታል ሲል እንደ አውሮፓውያን አቆጣጠር በ2013 መግለጫ ባወጣበት ማዕከላዊ ስንት እስረኞች እንደሚገኙ ግልጽ አይደለም። ሂዩማን ራይትስ ዎችም ሆነ አምነስቲ ኢንተርናሽናል የኢትዮጵያውያን መንግስት በጅምላ እስራት ታሳሪዎች ላይ ሰቆቃ በመፈጸምና በፖለቲካ እስረኞች ላይ ፍትሃዊ ያልሆነ ይዞታ በመፈጸም ይከሱታል። የትላንቱ የዛሬው የአቶ ኃይለ ማርያም መግለጫ ይፋ የሆነው ከቅርብ ወራት ወዲህ በኦሮሚያና በአማራ ክልሎች የተካሄዱት አያሌ ጸረ መንግስት ተቃውሞዎችን ተከትሎ መሆኑን ያጤናል። ተቃውሞቹ በመላ ሀገሪቱ በመዛመታቸው መንግስቱ በተቃውሞ ሞቹ ምክንያት እንዲያስነሳ የተገደደውና ለአንድ ወር የዘለቀውን ያስቸኳይ ጊዜ አዋጅ ማውጣቱንም አይዘነጋም። በሌላው ግን ወደ ኬንያ ነው የምናልፈው። ኬንያ ውስጥ የእስላማዊው አልሻባብ አማጽያን በፖሊሶች ተሽከርካሪ ላይ ዛሬ ረቡ ባደረሱ ጥቃት 5 መኮንኖች መሞታቸው ተገለጸ። ጥቃቱ በትክክል የተካሄደው ከሶማሊያ ጋር በሚዋሰነው ድንበር አቅራቢያ በሚገኘው ሰሜናዊ ማንደራ ቀበሌ መሆኑም ታውቋል። የሶማሊያው ነውጠኛ ቡድን አልሻባብ ኬንያ ላይ እንደ አውሮፓውያን አቆጣጠር ከ2013 አንስቶ ጥቃት ሲያካሂድ እንደነበር የሚታወስ ነው። በመጨረሻም ወደ ናይጄሪያ እናመራለን። በሰሜናዊ ናይጄሪያ ቦርኖ ክፍለ ሀገር ውስጥ በሚገኝ መስጊድ ዛሬ በደረሰ የአጥፍቶ ጠፊ ፍንዳታ 10 ሰዎች መሞታቸው ተገልጿል። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን እንምራችሁ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገርላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን እናልፋለን። በኢትዮጵያ የተለያዩ የፖለቲካ እስረኞችና ሌሎች በእስር ላይ የሚገኙ ግለሰብ እስረኞችን በይቅርታና ክሳቸው ተቋርጦ እንዲፈቱ እንደሚደረግ 4ቱ የኢህአዴግ ፓርቲዎች ለአገር ውስጥ የመንግስት መገናኛ ብዙሃን ዛሬ በሰጡት መግለጫ አስታወቁ። ከሰዓታት በፊት በዚህ በሰጡት የመግለጫው አጭር ክፍል በማህበራዊ ሚዲያ ላይ በመሰራጨት ላይ ሲሆን ከዚህ መግለጫ ለመረዳት እንደተቻለው በአቃቤ ሕግ ክስ ተመስርቶባቸው በእስር የሚገኙና ፍርደኛ የተለያዩ ፖለቲከኞችና ሌሎች ግለሰቦች ክሳቸው ተቋርጦ ወይም በይቅርታ እንዲለቀቁ መወሰኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ መናገራቸውን ነው። በተጨማሪም ማዕከላዊ የተሰኘው እስር ቤት ተዘግቶ ሙዚየም እንደሚደረግ ተገልጿል። መግለጫው እንደሚለው የህዝቦችንና የወዳጆቻችንን ስጋት እየቀረፍን የጠላቶቻችንን ከንቱ ምኞት ድባቅ እየመታን ለዚሁ በቅተናል። ለውድቀት የታጨን አይደለንምና ለጊዜው ባጋጠመን ተግዳሮቶች ወደኋላ ብንል እንኳን በአሸናፊነት እንወጣለን ይላል። አያይዞም በአቃቤ ሕግ ጉዳያቸው ተይዞ በእስር የሚገኙና የተፈረደባቸው የተለያዩ ፖለቲከኞችም ሆኑ ሌሎች ግለሰቦች የተሻለ ሀገራዊ መግባባት ለመፍጠርና የዴሞክራሲ ምህዳሩን ለማስፋት በማሰብ ክሳቸው ተቋርጦ ወይም በይቅርታ እንዲለቀቁ ተወስኗል ይላል የመግለጫው አጭር ክፍል። በደርግ ዘመን በምርመራ ስም ልዩ የጭካኔ ተግባር ሲፈጸምበት የነበረውና በተለምዶ ማዕከላዊ በመባል የሚታወቀው የምርመራ ማዕከል እንዲዘጋ ተደርጎ ሙዚየምም እንዲሆን ተወስኗል። በምትኩም ዓለም አቀፍ ደረጃ የህዝብ ተወካዮች ምክር ቤት ባጸደቀው የሰብአዊ መብት ድርጊት መርሃ ግብር መሰረት አዲስ የምርመራ ተቋም ተቋቁሞ በሌላ ህንጻ ስራ ይጀምራል ይላል። በሌላ በኩል የኢትዮጵያ መንግስት ለዘመናት ሲክደው የነበረውን የፖለቲካ እስረኞችን አምኖ ለመፍታት መወሰኑ የሚያስደስት ነው ያሉ ከዚህ ቀደም ታስረው የተፈቱ 3 የኢንተርኔት አምደኞች ነገር ግን ጉዳዩ እንደተለመደው የፖለቲካ ማታለያ ሆኖ እንዳይቀር በሀገሪቱ ውስጥ ባሉ እስር ቤቶች በየትኛውም የፖለቲካ አመለካከታቸው የታሰሩ ሰዎች ሊፈቱ ይገባል ብለዋል። በደርግ ብቻ ሳይሆን ከደርግ ስርዓት በኋላም ላለፉት 26 ዓመታት ትውልድን በማምከን የሚታወቀው የማሰቃያ ቦታ ማዕከላዊ እስር ቤት እንዲዘጋ መወሰኑ የሚያስደስት እንደሆነ የገለጹት አምደኞቹ በዋናነት እርምጃ ሊወሰድበት የሚገባው ግን የሰዎችን ሰብአዊ መብት በጣሰ መልኩ ማሰቃየት ማቆም ነው። ምክንያቱም አሁን እነ ሸዋሮቢትም ሰው እየተሰቃየባቸው ስለሆነ ብለዋል። 3 ወጣቶች በኢትዮጵያ ሀሳብን በነጻነት የመግለጽ ነጻነትና በዲሞክራሲ ዙሪያ በመጻፍና ሀሳባቸውን በመግለጽ ይታወቃሉ። 3ቱም ታስረው ተፈተዋል። በእስር ላይ ያሉም ይደርስባቸው ስለነበረ ስቃይ ጽፈዋል። እዚህ የአሜሪካ ድምጽ ሬዲዮ ላይም ቀርበው አስተያየት ሰጥተዋል። የኢንተርኔት አምደኛው በፍቃዱ ኃይሉ የነገረ ኢትዮጵያ ጋዜጣ የቀድሞ ጸሐፊ ጌታቸው ሽፈራው በተለይ በፍርድ ቤት ችሎቶች እየተገኙ እስረኞች ለዳኞች የሚያቀርቡትን የሰብአዊ መብት ጥሰት አቤቱታዎች ለሌሎች ያሰማሉ። የኢንተርኔት አምደኛውና የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩ አቶ ስዩም ተሾመም በኢትዮጵያ ወቅታዊ የፖለቲካና የእስረኞች ጉዳይ ላይ አስተያየት በመስጠት ይታወቃል። ዛሬ አራቱ የኢህአዴግ ድርጅቶች ፕሬዝዳንቶች በጋራ በሰጡት መግለጫ የፖለቲካ እስረኞች ይፈቱ፣ ማዕከላዊም ይዘጋ ማለታቸውን አዲስ ጅምር ነው በሚል በበጎ ይቀበሉታል። ነገር ግን አስከትለው የሚያነሱት መሰረታዊ ጉዳይ አለ። በፍቃድ ኃይሉ መጀመሪያ የሚያነሳው የፖለቲካ እስረኞች ሲባል እነማን ነው የሚል ነው። ወሳኝና አስቸኳይ ሳይድበሰበስ ምላሽ የሚፈልግ ጉዳይ ነው ይላል።
እስካሁን ድረስ መንግስት አላመነም ነበረ፣ የፖለቲካ እስረኞች አሉ ብሎ አያስብም፣ አያምንም ነበር። ነገር ግን ሀቁ በጣም ያገጠጠ ያፈጠጠ አይነትን ስለነበረ ማንም ያንን ኢንተርናሽናል ድርጅቶችን ዲፕሎማቲክ ኮሚኒቲውም ይሁን የሀገር ውስጥ ዜጎች ደጋፊዎችም ሳይቀሩ የፖለቲካና የህሊና እስረኞች መኖራቸው በቃ የተረጋገጠ ነገር ነው። ግን አሁንስ መንግስት እፈታቸዋለሁ ብሎ ቃል ሲገባ የትኞቹን ነው በሱ ሊስት ፖለቲከኝነታቸውን ሊቀበልላቸው የቻለው ወይም እስራቸው ከፖለቲካ ጋር የተገናኘ መሆኑን ሊቀበልላቸው የወሰነ የትኞቹን ነው የሚለው አልጠራም። ስለዚህ ሁሉንም ትጥቅ ትግል መርጠዋል ተብለው ወይም መምረጣቸውን አምነውም ቢሆን በቂ ማስረጃ ተገኝቶባቸውም ቢሆን የታሰሩትንም ጭምር በሰላማዊ ትግላቸው ብቻ የሚታወቁንም ቢሆን ሁሉንም ካላካተተ አሁንም ጎዶሎ ስለሆነ ተራ የማታለል ተግባር ነው የሚሆነው ማለት ነው። በአመለካከት ልዩነታቸው የታሰሩ ሰዎች አሉ። ተቃውሞ ሰልፎችን በማድረጋቸው የታሰሩ ሰዎች አሉ። እዚህ ሀገር የሰላማዊ የፖለቲካ ትግል አያዋጣም ብለው ትጥቅ ትግል በመምረጣቸው አንዳንዶቹ ተማርከው፣ አንዳንዶቹ ደግሞ እንዲሁ ገና ሊሄዱ ሲዘጋጁ የታሰሩ ሰዎች አሉ። ጋዜጠኞች በመጻፋቸው የታሰሩ አሉ። በጥቅሉ በፖለቲካ አመለካከታቸው ልዩነት የታሰሩ በጣም ብዙ ናቸው። እነዚህን ሁሉ ነው ማካተት ያለበት ብዬንም አምነው የፖለቲካ እስረኞች ይባል። እንግዲህ አሁን ኢህአዴግ ወይም መንግስት ግልጽ አላደረገም ውሳኔው የፖለቲካ እስረኛ ሲል የትኞቹን የትኞቹን እንደሆነ በግልጽ አልነገረንም። ስለዚህ እነዚህን የማያካትቱ ከሆነ እንደ እስከ ዛሬው የይስሙላ መፍትሄ ለማዳፈን የመሞከርና የማታለል ነው ማለት ነው።
አቶ በፍቃዱ አያይዞ በኢትዮጵያ እስር ቤት ውስጥ በነጻነት ሃይማኖቶችን በማራመድ በእስልምናም በክርስትናም እምነት ተከታይነታቸው የታሰሩ ተማሪዎች፣ የኦሮሞና የአማራ ተቃውሞ ጊዜ የተሳተፉ በርካታ ሰዎች በእስር ላይ ይገኛሉ። ይህ መፈታት እነሱን ሊያካትት ይገባል። በኢትዮጵያ ምንም አይነት የእስረኞችን ሁኔታ መዝግቦ የሚያስቀምጥ የሰብአዊ መብት ወይም ገለልተኛ የሆነ ተቋም ባለመኖሩ መንግስት ራሱ በሀቀኝነት ኃላፊነት ወስዶ በሀገሪቱ የተለያዩ እስር ቤቶች ውስጥ የታጎሩ እስረኞችን ለቅሞ ሊፈታ ይገባል ይላል። በሌላ በኩል ጌታቸው ሽፈራው ማዕከላዊ መዘጋትን የሚለውን በተመለከተ አስተያየት ሰጥቶናል።
የመጀመሪያው ነገር እስካሁን የለም ሲሉት የነበረው የፖለቲካ እስረኝ ለማለታቸው ራሱ አንድ ነገር ነው። እስካሁንም ሰው ሲወተውት የነበረው የጸረ ሽብር አዋጁ ራሱ የፖለቲካ ፓርቲ አባላትን፣ ጋዜጠኞችን፣ የሲቪክ ማህበረሰብ መሪዎችን የሚያጠቃ የፖለቲካ መሳሪያ ነው ነው። ስለዚህ ህጉ በሽብር አዋጁ የታሰሩ ሰዎች ደግሞ የፖለቲካ እስረኞች ናቸው ነው እስካሁን የነበረው። ይሄን ማመናቸው አንድ ነገር ነው። ከዛ ባሻገር ግን አሁን ለምሳሌ ማዕከላዊ ዘጋ የሚባለው ነገር በጣም ጥሩ ነው። በጣም በሶስት ስርዓት የስርዓቶች መጠቀሚያ የነበረ በጣም በርካታ ዜጎች መስዋዕትነት የከፈሉበት ተቀያዩበት እስር ቤት ስለሆነ ሌላ ቀጣይ ትውልድ ግን ሊያየው የማይገባ እስር ቤት ነው። ይህን የምለው ስላየው ሰዎች ስቃይ ሲከፍሉ ስላየው ነው። ነገር ግን ማዕከላዊ መዘጋቱ ብቻ ሳይሆን ሌላ ማዕከላዊ እስር ቤቶች መኖር አለመኖራቸው ነው ማረጋገጥ ያለበት እንጂ ከአሁን በኋላ ማዕከላዊ የሚፈጸሙ ወንጀሎች የሰብአዊ ድርጅቶች በዜጎች ላይ የሚፈጸሙ ጭካኔዎች ናቸው እንጂ የቤቱ ጉዳይ አይደለም። ቤቱ መዘጋቱ አንድ የስቃይ ማዕከል ሌላ ሰው ልጅ አለማየቱ አንድ ነገር ሆኖ፣ ነገር ግን በየትም በየፖሊስ ጣቢያ ነው አሁን ሳይቀር ነው ስቃይ የሚፈጸመው። ዛሬ እንኳን የምከታተል የነበረው መዝገብ የተከሱ 38 ተከሳሾች እንኳን ማረሚያ ቤት ውስጥ ነው ሸዋሮ ቤት የተፈረደባቸው እስረኞች የሚኖሩበት ማረሚያ ቤት ምርመራ ክፍል አይደለም። እዛ ሲሰቃዩ ነው የነበረው እና ዋናው ተግባሩ ነው አንድ ነገር ሆኖ ማዕከላዊ የሚባለው ሽካኔ ቤት መዘጋቱ አንድ ነገር ሆኖ ተግባሩ ነው መቆም ያለበት። መጀመሪያ ነገር እስረኞቹ እውነቱን ለመናገር ከአሁን ቀደምም መታሰር ያልነበረባቸው ናቸው። የፖለቲካ ፓርቲ አባላት፣ ጋዜጠኞች በሰላማዊ መንገድ ሲታገሉ የነበሩ ከዛም ባሻገር ደግሞ በስርዓቱ መገፋት ምክንያት አሁንም የፖለቲካ ትግል ውስጥ የገቡ ሰዎች አሉ። እነሱም በስርዓቱ ችግር የታሰሩ ስርዓቱ የስልጣኑን ለማስጠበቅ ብቻ ያፈናቸው እንጂ መታሰር ያልነበረባቸው እንዲያውም በዚህ ወቅት በገዥነት ካሉት ሰዎች የተሻለ ለሀገራቸው የሚያስቡ ሰላማዊና ቅን ሰዎች ናቸው። መታሰርም ያልነበረባቸው ሰዎች ናቸው። ነገር ግን በአሁኑ ወቅት ያሉበት ቤት ራሱ ስቃይ ስለሆነ መውጣታቸው ለቤተሰባቸው፣ ለራሳቸው፣ ለሀገሪቱም ጠቃሚ ስለሆነ ከአሁን ቀደም ሲጮህበት የነበረ ስለሆነ አሁን ይበል ምክንያታዊ ነው፣ አስፈላጊ ነው።
የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩ እንዲሁም የኢንተርኔት አምደኛው አቶ ስዩም ተሾመ በበኩሉ እነዚህ እስረኞች የታሰሩት በኢትዮጵያ ውስጥ የሰብአዊ መብት እንዲከበር ለጠየቁ ሕዝቦችን ወክለው በመሆኑ ሊፈታ የሚገባው በአጠቃላይ ጥያቄውና የኢትዮጵያ ሕዝብ ነው ይላሉ።
እሺ፣ በመጀመሪያ አንድ መታየት ያለብን ነገር እነዚህ ሰዎች የፖለቲካ እስረኞች ናቸው። እነዚህ የፖለቲካ እስረኞች ይፈቱ ማለቱ እንደ መልካም ጅምር ነው። እንደ መልካም ጅምር ሊበረታታ የሚገባ ነገር ነው። ሆኖም ግን መሰመር ያለባቸው አንዳንድ ነገሮች አሉ። እነዚህ ሰዎች የጠየቁት የህዝብ መብት ነጻነትና ተጠቃሚነት ይረጋገጥ ብለው ነው ያስተጋቡት። ፖለቲካዊ መብትና ነጻነታቸውን ነው ያንጸባረቁት በይፋ። ከዛም አልፎ የህዝብን ጥያቄ ነው ያቀረቡት እና እንደ ግለሰብ እነዚህ የፖለቲካ መብታቸውን በመጠቀማቸው በመጠየቃቸው ነው ለእስር የተዳረጉት። እንዲሁም ደግሞ የህዝብን ጥያቄ ስላስተጋቡ ነው ለእስር የተዳረጉት እና ግለሰቦቹ ምናልባት እስር ቤት ገብተው ታስረው ሊሆን ይችላል። አንድ በዋናነት ግን ሲያነሱ የነበረውም የህዝቡ ጥያቄ እንደሆነ የህዝቡ ፖለቲካዊ መብትና ነጻነት ይከበር እያሉ ስለነበረ በጥቅሉ የታሰረው ህዝቡ ነው። የህዝቡን ጥያቄ ነው ያቀረቡት። ህዝቡ ነው የፖለቲካ መብቱን ነጻነቱን ፍትህ ያጣው። ህዝቡ ነው የታሰረው። ህዝቡ ነው መፈታት ያለበት። ሁለተኛ መሰመር ያለበት ነገር እነዚህ ሰዎች የተከሰሱት በምንድን ነው ብለን ስንል በጸረ ሽብር ህጉ ነው፣ በሚዲያ አዋጁ ነው እና ከዛ ጋር በተያያዙ አፋኝ ህጎች ነው እና መፈታት ካለበት ህዝቡ ነው መፈታት፣ ሀገሪቱ ነው መፈታት ያለባት ከጨቋኝ አስተዳደር። በዚህም ደግሞ ለዚህ ዓላማ የሚያገለግሉ የህዝብን መብትና ነጻነት የሚገድቡ ሰብአዊና ፖለቲካዊ መብቶችን የሚገድቡ አዋጆች፣ መመሪያዎች በሙሉ መነሳት አለባቸው። ሁለተኛ ነገር፣ ሌላው ከግምት መግባት ያለበት ነገር ይሄ ይቅርታ የሚደረግላቸው የፖለቲካ እስረኞች ወይም ደግሞ ለውጡ ከፊል መሆን የለበትም። ስር ነቀል ሙሉ የሆነ ለውጥ ነው መሆን ያለበት። መፈታት ካለባቸው ሁሉም የፖለቲካ እስረኞች ናቸው መፈታት ያለባቸው። ምክንያቱም ከፊል ከሆነ በዋናነት አሁን በስልጣን ላይ ያለው የፖለቲካ ቡድን አንድ ባህሪ ምንድን ነው? አሁን ያለውን የፖለቲካ ጥያቄ የህዝቡን ጥያቄ በተወሰነ ለማለዘብ የተወሰኑ ከፊል የሆኑ ለውጦችን በማድረግ ለማለዘብ የሚያደርገው ጥረት አለ። በዚህ ረገድ የተወሰነ የፖለቲካ የተወሰኑ የህብረተሰብ ክፍል ድጋፍ ለማግኘት ሲል አንዳንድ ፖለቲካ እስረኞችን ፈቶ ሌሎችን በስር ላይ እንዲቀጥሉ ለማድረግ ጥረት ሊያደርግ ይችላል የሚል ግምት አለኝ እና
ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብት አጥኒ አቶ ፍስሐ ተክሌም በዚህ መግለጫ ላይ የሚሉት አላቸው
አሉ። እንዲሁም ደግሞ ማዕከላዊ የሚባለው በተለምዶ የፌደራል ኢንቨስቲጌሽን ማቆያ እስር ቤት ተዘግቶ ወደ ሙዚየምነት ይቀየራል የሚለው ዜና አምነስቲ በኩል እንደ ጥሩ ዜና ነው የተቀበልነው። ምናልባትም እየዘገየ እርምጃ ነው ብለን የምናስበው ነው። ይህን ለማብራራት አንደኛ ቶርቸር እንግዲህ ማዕከላዊ ቶርቸር የሚፈጸምበት ቦታ ነበር። በደርግ ዘመንም በኃይለሥላሴ ዘመንም አሁንም እስካሁን ድረስ ብዙ እስረኞች አሉ። የተለያዩ ፍታት እርምጃዎች ይወሰድባቸው ነበሩ። ስለዚህ ይሄ ማዕከላዊ በታሪክ ራሱ ብዙ አይነት ስቃይና ኢትዮጵያ ተጋሪ ክፍተንበት የነበረው ቦታ እስካሁን መቆየት አልነበረበትም። መዘጋቱ እንደ አንድ ገርም ነው። የፖለቲካ ፓርቲ አባላት የሆኑ እስረኞችን እንፈታለን ተብሎ ሰጠውንም ነገር እንደ ጥሩ ዜና ብንወስደውም ይህ ማለት ግን በመጨረሻ አንድ እርምጃ የምንወስደው ነገር አይደለም። ምክንያቱም እነዚህ ሰዎች መጀመሪያ እንዲሆን መታሰር አልነበረባቸው። ምክንያቱም በፖለቲካ አቋማቸው፣ በፖለቲካ ተሳትፏቸው ምክንያት የታሰሩትና እስካሁን መታሰር አልነበረባቸውም። ስለዚህ ይህም የተሰዎች ላይ የጭካኔ እርምጃዎችን የማስተካከል እርምጃዎችን የወሰዱ ሰዎች ለፍርድ እንዲቀርቡ እንፈልጋለን። ስለዚህ አሁን የተሰጠውን መግለጫ እንደ መጀመሪያ ነገሮችን ለማስተካከል እንደተወሰደ የመጀመሪያ ጃል እንጂ ከዚህ በኋላ ቀጣይ ነገሮች መኖር አለባቸው ብለን እናስባለን። ከእነዚህ ሞች እንግዲህ እስረኞች የታሰሩት ማዕከላዊ ብቻ አይደለም፣ ሌሎች የታወቁም ያልታወቁም የእስር ቦታዎች አሉ። ኢትዮጵያ ውስጥ የፖለቲካ እስረኞች የታሰሩባቸው የሚፈጸሙባቸው ቦታዎች እነሱን እንዲዘጉ እንፈልጋለን። ሁለተኛ እነዚያን እርምጃዎች የወሰዱ ሰዎች ለፍርድ እንዲቀርቡ እንፈልጋለን። ከዛ በተጨማሪ ደግሞ በሀገሪቱ ያለው አጠቃላይ የሲቪል ፖለቲካ ራይትስ አከባበር ሁኔታ መስተካከል እንዳለበት እናስባለን። በተለይ ሰዎች ሀሳባቸውን የመግለጽ መብታቸው የመሰለቸው እንዲከበርና መንግስትም ያንን የኮሞ እንዲያደረግ ወይም ደግሞ አስፈላጊውን ማመቻቸው እንደዛ እንዲያደረግ እንፈልጋለንና ቀጣይ እርምጃዎች እንዲኖሩ እንፈልጋለን። የመጀመሪያው እርምጃ ተጀምሯል ብለን እናስባለን። እሱም ይፈጸማል ብለን እንጠብቃለን። ቀጣይ ነገሮችን እንጠብቃለን።
የኢትዮጵያን የፖለቲካ ሁኔታ በንቃት የሚከታተሉትና የሁማን ራይትስ ዎች የአፍሪካ ቀንድ አጥኚ የሆኑት ፍሊክስ ሆርን በትዊተር ገጻቸው ላይ አሁን ከሰዓታት በፊት ባሰፈሩት መልእክት የኢትዮጵያ መንግስት ማዕከላዊ ማረሚያ ቤት ለመዝጋትና የፖለቲካ እስረኞችን ለመፍታት መወሰኑ አስፈላጊ የመጀመሪያ እርምጃ ነው ይሉና፣ ነገር ግን ብለው ብዙ የሚቀር ነገር አለ። መንግስት ለአመታት በማዕከላዊ ማረሚያ ቤት ተፈጽሟል ስለሚባሉ ስቃዮች ምርመራና ማሰቃየት በጉዳዩ ተጠያቂ ለሆኑ ግለሰቦች በኃላፊነት መጠየቅ አለበት ይላሉ። ነጻና አድሎ የሌለበት ምርመራ ማረጋገጥ፣ የክስ ሂደት ማካሄድ ደግሞ በመላው ሀገሪቱ የሚገኙ የጸጥታ ባለስልጣናቶች የሚፈጽሙት ስቃይ በሀገሪቱ እንደማይፈቀድና ቅጣት እንደሚያስከትል ጠንካራና ወሳኝ መልእክት የሚሰጥ ነው ብለውታል። የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ዘገባችን ይቀጥላል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ችሎት በኦሮሞ ፌዴራሊስት ኮንግረስ ሊቀመንበር በዶክተር መረራ ጉዲናና በአቃቤ ሕግ መካከል ባለው ክርክር ላይ ብይን ለመስጠት ቀጠሮ ይዟል። አቃቤ ሕግ በማስረጃነት ዘግይቶ ባቀረባቸው ሲዲዎች የተከሳሽ ጠበቆች ከብይኑ በፊት አስተያየታቸውን እንዲሰጡ ፍርድ ቤቱ ትዕዛዝ ሰጥቷል። መለስካቸው አመሃ ከአዲስ አበባ ዝርዝሩን ይዟል።
ዛሬ ከቀኑ 8 ሰዓት ከሩብ ላይ የተሰየመው የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አቃቤ ሕግ በኦፌኮ መሪ በዶክተር መረራ ጉዲናና በሌሎች እንደ መሠረተው ክስ ያስረዱልኛል ያላቸውን የሰው የሰነድና የድምፅ ከምስል ማስረጃዎች ከመረመረ በኋላ ብይን ለመስጠት ለጥር 24 ቀን 2010 ዓ.ም ቀጠሮ ቆርጧል። ፍርድ ቤቱ የዛሬውን ቀጠሮ ቀደም ሲል ማለትም ከአንድ ወር ገደማ በፊት ይዞ የነበረው ብይን ለመስጠት ቢሆንም ጊዜውን ለሌላ አንድ ወር ማራዘም ተገዷል። ይህ ሊሆን የቻለውም አቃቤ ሕግ ከብይኑ በፊት እስከ ቅርብ ቀን ድረስ ለፍርድ ቤት ያላቀረባቸው በሲዲ የተቀረጹ የድምፅ ከምስል ማስረጃዎች እንዲመረመሩለት በመጠየቁ ነው። የዶክተር መረራ ጠበቆች እነዚህ የድምፅ ከምስል ማስረጃዎች እንዲታለፉ ቢጠይቁም ፍርድ ቤቱ ጥያቄያቸውን ውድቅ አድርጎታል። በሌላ በኩል ደግሞ የተከላካይ ጠበቆች የእነዚህ ሲዲዎች ቅጂ አስቀድሞ እንዲደርሳቸው ጠይቀው አቃቤ ሕግ ቢቃወምም ፍርድ ቤቱ መቃወሚያውን ውድቅ አድርጎ የሲዲዎቹ ቅጂ ለተከላካይ ጠበቆች እንዲደርስ ትእዛዝ ሰጥቷል። ይሁንና የሲዲዎች ቅጂ እስከ ዛሬ ችሎት መሰየም ድረስ እንዳልደረሳቸው ከተከላካይ ጠበቆች አንዱ አቶ ወንድሙ ይብሳ ለፍርድ ቤቱ አቤት ብለዋል። አቃቤ ሕግ ከአንድ ዓመት በፊት የኦፌኮን ሊቀመንበር አቶ መረራ ጉዲናን ጨምሮ ዶክተር ብርሃኑ ነጋን፣ አቶ ጀዋር መሐመድን፣ ኢሳት ወይም የኢትዮጵያ ሳተላይት ቴሌቪዥንንና ኦሮሞ ሚዲያ ኔትወርክን በመደበኛ ወንጀል ሕግ ክስ መስርቶባቸው ክሱን ፍርድ ቤቱ ሲመረምረው ቆይቷል። ከዶክተር መረራ ጉዲና በስተቀር የሌሎቹ ተከሳሾች ጉዳይ የሚታየውም በሌሉበት እንደሆነ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ መጨረሻው ዘገባችን እናልፋለን። ዓለም አቀፉ የኢትዮጵያውያን የጋራ ግብረ ኃይል ካለፈው ሳምንት አርብ ጀምሮ በውጭ ሀገሮች የሚኖሩ ኢትዮጵያውያን የውጭ ምንዛሪ ወደ ኢትዮጵያ እንዳይልኩ የተአቅቦ ጥሪ አቅርቧል። ግብረ ኃይሉ በዘመቻ መልክ ላቀረበው ጥሪ የሰጠው አንዱ ምክንያት ኢትዮጵያውያን የሚልኩትን የውጭ ምንዛሪ አገዛዙ ሊደርሰው በማይችል መንገድ ካደረጉ ህዝቡን ለመጨቆን ለማፈንና ለመግደል የሚጠቀምባቸውን የደህንነት የፖሊሲና የልዩ ጦር ሁለንተናዊ አቅም ሊያዳክም ይችላል የሚል ነው። ሰለሞን ክፍሌ የታቅቦ ጥሪውን ዘመቻ የሚያስተባብረውን ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል አንድ አባል አነጋግሯል። ከመንግስት ባለስልጣንም ምላሽ ለማግኘት ሞክሯል።
አቶ ፋሲካ ጌታነህ፣ ጥሪው ካለፈው አርብ ነው የጀመረው። ዓለም አቀፍ ጥሪ ስትሉ በምን መልክ ነው በዓለም ዙሪያ የሚገኙ ኢትዮጵያውያንን ለመድረስ ያቀዳችሁት?
በቅድሚያ ስለተሰጠን እድል ቪኦኤን ላመስግንና ወደ አነሳኸው ጥያቄ ልለፍ። ይህንን በዓለም አቀፍ ደረጃ ይደረጋል ያለውን ዘመቻ ለማከናወን የተለያዩ እቅዶች አሉን። አንደኛው በዓለም አቀፍ ደረጃ የሚሰሙ ኢትዮጵያውያን የሚያስተዳድሯቸው ወይም በባለቤትነት የያዟቸው ሚዲያዎች አሉ። እነሱን ተጠቅመን ዘመቻውን እናደርጋለን። ከዛም በተጨማሪ እንደሚታወቀው በየአካባቢው እንደዚሁ ኢትዮጵያውያን የሚያስተዳድሯቸው ሎካል ሬዲዮስ የምንላቸው የየአካባቢው ሬዲዮኖች አሉ። እነሱንም ተጠቅመን ቅስቀሳውን እናደርጋለን። እንግዲህ ከዛም በተጨማሪ አሁን ማህበረሰባችን እነዚህ ሶሻል ሚዲያ በመባል የሚታወቁትን እንደ ፌስቡክ፣ ትዊተር ያሉትን በስፋት ስለሚጠቀም እነሱንም እንጠቀማለን። የመጨረሻው የዓለም አቀፍ ግብረ ኃይሉ በየአህጉራቱ እና በየከተማው የራሱ የሆነ መዋቅር ስላለው ይህንንም መዋቅር በመጠቀም መረጃው ለኢትዮጵያውያን እንዲደርስ እናደርጋለን እና እነዚህ መንገዶች ነው የምንጠቀመው። አቶ ሰለሞን፣
ምን ያህል ሰው በምን ያህል ጊዜ ነው እንደርሳለን ብላችሁ የምታስቡት?
እንግዲህ ዘመቻውን እናደርጋለን ብለን ያልነው የመጀመሪያውን ዙር ለሶስት ወር ያህል ነው። በእኛ ባለን እቅድ መሰረት ይሄ መረጃ ወይም ቅስቀሳው ወይም ዘመቻው ለሁሉም ኢትዮጵያዊ፣ በውጭ ለሚኖረው ኢትዮጵያዊ እንዲዳረስ ነው የምንፈልገው። ነገር ግን ከግብ አኳያ ወደ ኢትዮጵያ ወይም ደግሞ ወደ አገዛዙ የባንክ ሲስተም ይሄዳል ብለን የምንለውን ገንዘብ ከሀያ እስከ 25% ለመቀነስ ነው እቅዳችን። በመረጃ ደረጃ ግን ሁሉም ኢትዮጵያዊ እንዲደርሰው ነው የምንፈልገው።
አቶ ፋሲካ፣ ምን ያህል የውጭ ምንዛሪ ይገባል በየአመቱ ብላችሁ ነው የምትገምቱት ወደ ኢትዮጵያ?
እንግዲህ ቁጥርን በተመለከተ ከተለያዩ ሶርሶች የሚገኘው ቁጥር የተለያየ ቢሆንም ለምሳሌ ከስርዓቱ የሚወጣው ቁጥር እስከ 4.5 ቢሊየን ቢደርስም ሌሎች ግን ዓለም አቀፍ ተቋማት ከዛ አነስ ያለ ቁጥር ነው የሚጠቅሱት። በአማካይ ግን ከዚህ ከሬሚታንስ ወይም ሀዋላ ወይም ኢትዮጵያውያን ወደ ቤተሰቦቻቸው ከሚልኩት ገንዘብ የውጭ ምንዛሬ አስተዋጽኦ $4 ቢሊየን በአመት ይደርሳል ብለን ነው የምናምነው።
እንደሚያውቁት ኢትዮጵያውያን ብቻ አይደሉም የውጭ ምንዛሬ ለዘመዶቻቸው የሚልኩ ወይም ደግሞ መንግስታቱ በህዝቦች ላይ የሰብአዊ መብቶች ረገጣ በሚያካሂደው ሀገሮች ብቻ አይደለም ገንዘብ የሚልኩት። በአማካይ ዲሞክራሲያዊ ግን ደግሞ ድሃ ሀገሮች ላሉ ዘመዶቻቸውም ገንዘብ የሚልኩ አሉ። እስቲ የእናንተን ምክንያት ያብራሩልኝ። ለምንድን ነው መላክ የለበትም የምትሉት?
አመሰግናለሁ በድጋሜ። ይሄ ለብዙ ኢትዮጵያውያን ግልጽ ይሆናል ብዬ ገምታለሁኝ። እኛ ሀገር ውስጥ ያለው ስርዓት ወይም አገዛዝ የህዝብ መብት የማያከብር፣ ህዝብን የሚያፍን፣ ሰብአዊ መብቶችን የሚረግጥ፣ ከዛ በተጨማሪ አሁንማ የህዝባዊ እምቢተኝነት ስለተቀጣጠለና ህዝቡ መብቱን ስለጠየቀ ህጻናት፣ ወጣቶች፣ አረጋውያን ሳይቀሩ በየዕለቱ የሚገደሉበት ሁኔታ አለ። ይሄ ከዚህ የሚሄደው ገንዘብ ይሄንን የሰብአዊ መብት ረገጣ፣ ግድያ፣ አፈና በማጠናከር በኩል የራሱ አስተዋጽኦ ይኖረዋል የሚል እምነት ስላለን እዛ ላይ የሚደረግ ርብርብና ተአቅቦ ስርዓቱ በህዝቡ ላይ የሚፈጽመውን በደል ለማስቆም የራሱን እገዛ ያደርጋል ብለን ስለምናምን ነው ይሄ ገንዘብ ወደ ኢትዮጵያ እንዳይላክ እንዲቀንስ የሚል ዘመቻ እያደረግን ያለ ነው።
ግን ደግሞ ይህን መሰል ዘመቻ ሲካሄድ ብዙ ጥንቃቄ ይጠይቃል የሚሉ በርካታ አስተያየት ሰጪዎች ይሰማሉ። መንግስትን እንጎዳለን ተብሎ ሊረዷቸው የሚፈልጉ ቤተሰቦቻቸውንና ዘመዶቻቸውን ለረሃብ ሊዳርጉ ይችላሉ ሲሉ ያስጠነቅቃሉ። እናንተ ደግሞ ይህን ማስወገድ ይቻላል ትላላችሁ። በምን ሁኔታ ነው ይህን ችግር ማስወገድ የሚቻለው?
ይህን ጥያቄ በሁለት መልኩ መመለስ ይቻላል። የመጀመሪያው አንደኛ የሚላክላቸው ሰዎች ሁሉ ይሄ ገንዘብ ቢቀንስ ወይም ቢቆም ችግር ላይ ይወድቃሉ ወይ የሚለው ነገር እሱ መልስ ሊያገኝ ይገባል። ይህንን የምንልበት ምክንያት ከአንድ 4-5 ዓመት በፊት የዓለም ባንክ ራሱ እዚህ ውጭ የሚገኝ የአጥኚ ድርጅት ወደ ኢትዮጵያ ልኮ የኢትዮጵያን የቆዳ ሽፋን እስከ 90% የሚሸፍን ቦታ በመዘዋወር የናሙና ጥናት አድርገዋል። እነዚህ ሰዎች ባደረጉት የናሙና ጥናት መሰረት መረጃውን ለማካፈል ያህል ለምሳሌ በእድሜ ደረጃ ያስቀመጡትን ለመግለጽ ያህል ገንዘቡ ከሚደርሳቸው ውስጥ ከ35-49 ዓመት የሚሆኑት 18%፣ ከ18-34 የሚሆኑት 64% እንደሆኑ ይሄ ጥናት ያመለክታል። ምን ማለት ነው? ከ18-49 ወይም ደግሞ በወጣትነትና በጎልማሳነት
የዚህን ዘገባ ቀጣይ በነገው ዕለት ይዘን እንመለሳለን። እንዲሁም ከኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ጋር በዚሁ ጉዳይ ላይ የተደረገውን ቃለ መጠይቅና ምላሽ በነገው ዕለት ይዘን እንመለሳለን። እንግዲህ ለዛሬ እየተሰናበትናችሁ ነው። የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበሮ ነበር። የምሽቱ የስርጭት መሀንዲሳችንም እንዲሁ ከኛ ጋር ነበር። እኔ እና ጽዮን ስናስተናግዳችሁ አምሽተናል። እንግዲህ መልካም ምሽት፣ ጉዟችሁ የሰመረ ይሁን። በነገው ጉዞ እንገናኛለን።